ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ነሐሴ 21 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢንዲፔንደንት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ነሐሴ 21 ቀን 268 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ወቅታዊውን የኢትዮጵያን ሁኔታ በሚመለከት ድመት መንኩሳ አመሏን አትረሳ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ ከዜናው በማስከተል እናቀርባለን። ከዚያም ዳግማዊ አጤ ምኒልክ ጥቁሩ የነጭ ጌታ በሚል ርዕስ የቀረበ አንድ ጽሑፍ፣ በመጨረሻም በሐማቱማ በቀረበ ጽሑፍ ክፍል አንድ ዝግጅታችንን እናጠናቅቃለን። በቅድሚያ ዜና።
በአሸባሪዎች ተይዞ ከታገቱት 9 ወራት የሆናቸው የደምቢዶሎ ተማሪዎች እስካሁን ድረስ መዳረሻቸው ባለመታወቁ በአገዛዙ ላይ ተጽዕኖ ለማሳደር የታለመ እንቅስቃሴ እየተደረገ መሆኑ ታውቋል። ጉዳዩ ያሳስበናል የሚሉ በበጎ ፈቃደኞች የተነሳሱ የአዲስ አበባ ወጣቶች ከዚህ በፊት በጉዳዩ ላይ ሰላማዊ ተቃውሞ ሰልፍ ለማድረግ ሞክረው የከተማው አስተዳደር በአንድ ወቅት የአፍሪካ አንድነት ስብሰባ አለ በሌላ ጊዜ ደግሞ የተለያዩ ምክንያቶችን በማንሳት እንዲጓተት ማድረጉ ሲታወቅ ይህን እንቅስቃሴ ለማስቀጠልና ወጣቶቹ ስላሉበት ሁኔታ ለመነጋገር በሚቀጥለው ቅዳሜ አንድ ህዝባዊ ስብሰባ የተዘጋጀ መሆኑ ታውቋል። አዝጋጆቹና ለዜና ተቋሞች በሰጡት ማብራሪያ የአገዛዙ ባለስልጣኖች በየጊዜው የተመታቱ መረጃዎችን መስጠታቸው ጉዳዩ የሸፋፍ ሆኖ መሆኑን ገልጸው ከአንድ ወር በፊት አገዛዙ ተማሪዎችን ለኦነግ ሸኔ አሳልፎ ሰጥቷል የተባሉትን ግለሰቦች አስሮ ፍርድ ቤት እንዳቀረቡ መገለጻቸው ስለተባሪዎች ብቻ ፍንጭ ለማግኘት አስተዋጽኦ ያደረገ መሆኑ ገልጿል። በስብሰባ ላይ የተለያዩ የፖለቲካ ድርጅቶች የተባሉትና የሲቪል ማህበራት ተቋማት ተወካዮች የተጋበዙ መሆናቸው የተነገረ ሲሆን በውይይቱ የተማሪዎቹ ሁኔታ ለማወቅ መደረግ ባለበት ጉዳይ ላይ የጋራ መግባባት ላይ ይደረሳል ተብሎ ይጠበቃል። በሳውዲ አረቢያና በተባበሩት አረብ ኤምሬቶች የሚገኙ ከ25000 በላይ የሚሆኑ ኢትዮጵያውያን ወዳገራቸው ሊመለሱ መሆናቸው ተነገረ። ከነዚህ ውስጥ በርካታዎቹ የሥራ ፈቃድ የሌላቸው ሲሆን የንግድ ፈቃድ ያላቸውም በኮሮና ቫይረስ ምክንያት ሥራ አጥ የሆኑናቸው ተብለዋል። በአሜሪካና በመላው ዓለም ከ1000 በላይ የሚሆኑ የመሸጫ ሱቆች ያሉት the Children's Place የተባለው ኩባንያ ከኮሮና ቫይረስ ጋር በተያያዘ የንግዱ እንቅስቃሴ በመቀዝቀዙና ከኢትዮጵያ የተርካቸ ጥምጥ ማስመጣቱን በመሰረዙ በኢትዮጵያ ውስጥ ከፍተኛ ችግር መፈጠሩን The Guardian የተባለው የእንግሊዝ ጋዜጣ ዘግቧል። በአመት ከ2 ቢሊዮን ዶላር በላይ ያስገባ የነበረው ይህ ኩባንያ የልጆች ጨርቃጨርቅ ከሚያስመጣባቸው ቦታዎች መካከል እንደ አዋሳው የኢንዱስትሪያል ፓርክ አይነቶቹ የሚገኙበት ሲሆን እነዚህ የጨርቃጨርቅ ፋብሪካዎች በኩባንያው የንግድ እንቅስቃሴ መቀዝቀዝ ክፉኛ የተጎዱ መሆናቸው ለማወቅ ተችሏል። በኢትዮጵያ በኢንዱስትሪያል ፓርክ ውስጥ የሚሰሩ ሰራተኞች በአለም ዝቅተኛ ደመወዝ የሚከፈላቸው በመሆኑ በእንቅርት ላይ ጆሮ ገድፍ እንዲሉ በምርቱ በቀዝቀዝ ምክንያት ከፍተኛ ችግር ውስጥ እንደገቡ ጋዜጣው አስፍሯል። በቻይና አንድ የጨርቃጨርቅ ፋብሪካ ሰራተኛ በቀን 8 እና በሳምንት 6 ቀን ሰርቶ በወር የሚከፈለው ደሞዝ 326 ዶላር ሲሆን በባንግላዴሽ 95 ዶላር ነው። በኢትዮጵያ ግን አንድ ሰራተኛ በቀን 9 ሰዓት በሳምንት 6 ቀን ሰርቶ በወር የሚከፈለው 26 ዶላር ብቻ እንደሆነ ጋዜጣው ያጋልጣል። በአሁኑ ወቅት የጨርቃጨርቅ ምርቶች በመቀዝቀዛቸው የሰራተኞች ደሞዝ ወደ 10 ዶላር መውረዱን የአዋሳው ኢንዱስትሪያል ፓርክ ሰራተኞች የገለጹለት መሆኑን ጋዜጣው ዘግቦ አንዳንዶቹ ገበያቸው ሙሉ በሙሉ ያጡ መሆናቸውን ጠቅሷል። ያገዛዙ አስተናጋጅ እስካሁን በዚህ ላይ የሰጡት ማግለጫም ሆነ ማብራሪያ የለም። የብሔራዊ መረጃና ደህንነት አገልግሎት የሚባለው የአገዛዙ ተቋም በ2012 ዓመተ ምህረት ውስጥ የደህንነት ስጋት የሚፈጥሩና በአገራዊ ጥቅም ላይ ጉዳት የሚያደርሱ የውጭ ጥቃቶችን ያመከነ መሆኑን ገልጿል። ተቋሙ በሰጠው መግለጫ አልሽባብና አይሲስ ከምስራቅ አፍሪካ በመነሳት ያደረጉት የሽብር ጥቃት ሙከራ ከሌሎች አቻ ተቋማት ጋር በተደረገው የመረጃ ልውውጥ ሊከሽፉ ችሏል ብሏል። በትብብር ከሌሎች ጋር በተወሰደ ደረጃ 16 የአልሽባብና 17 የአይሲስ በድምሩ 33 አሸባሪዎች ጥቃት ኢላማ ካደረጓቸው ተቋማት ፎቶግራፎችና ሰነዶች ጋር በቁጥጥር ስር እንዲውሉ መደረጉን ገልጿል። በተጨማሪም የሽብር እንቅስቃሴዎችን ሊያባብሱ የሚችሉ ህገወጥ መሳሪያዎችም በየቦታው በቁጥጥር ስር መዋላቸውን ገልጾ የተለያዩ የጦር መሳሪያዎችንና እንዲሁም 59 የጦር መሳሪያ አዘዋዋሪዎች በቁጥጥር ስር የዋሉ መሆናቸው ገልጿል። በመላ ሀገሪቱ በግልጽና በነጻነት በህገወጥ መንገድ ስለሚሸጠውና ስለሚከፋፈለው የወያኔው ዘረኛ ድርጅት ምንም አለማለቱ መግለጫው የይስሙላ መሆኑን ያመለክታል ተብሏል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
መንኩሳ አመሏን አጥራሳ የዘረኛ ጫዋ የጎመን ጮማ የለም ተብሏል። ከቀን ወደ ቀን ዘረኞቹ ሲዘቅጡና ይበልጥ ሲበላሹ ያየን ነው። ከመምህሩ ደቀ መዝሙሩ እንደሚባለው አጫፋሪዎቻቸው በማይጠበቅ ደረጃ ወራዳ ይሆኑም መሆናቸው የሚካድ አይደለም። አካፋን በልና ራሱን ዶክተር መረራ ጉዲና የሚለው የደርግ ጊዜ ዘመናዊ ባንዳ ራሱን ለባለመንጫዎቹ ከሸጠ ጀምሮ አገሬ ይላት በነበረችው ኢትዮጵያ ላይ ጥቃት ሲያደርስና ዘረኝነትን ሲያሰፍ ሲጥር ህዝብ ታዝቦታል። ይህን እርኩስና የክህደት አቋሙን ደግሞ የግንቦት ሰባት መሪ ነኝ ባይ የቀድሞ ቀይ ሽብርተኛ በይፋ ደግፏል። ለኮሎኔሉ ክህደትና ቅጥፈት ድጋፍ ሰጥተው ፍጅት ከቶም አልተፈጸመም ከሚሉት በተጨማሪ እንዲያውም ሰብአዊ መብት ከቶም አልተረገጠም የሚሉ የካሊፎርኒያ አሜሪካ ሰለቆምጤዎችን መስማት ተገደናል። በዲያስፖራ ገንዘብ መዋጮ በሚል ሽፋን ተላሎችን የጋጡና ለአማራ ገዳዮች ድጋፍን የሰጡ ተልካሾች የምንተቀመው ቃል ቅጽል ሁሉ በሚገባ የማይገልጻቸው መሆኑን እንቀበላለን። ለማንኛውም ለካሃዲዎችና አንጃ ግራንጃዎች ትኩረት የሰጠናቸው የፍጅቱ ደጋፊና ተባባሪ ሆነው በኢትዮጵያ የሩዋንዳን ኢንተርሃምዌ ሁቱ ነፍሰ ገዳዮች ሚና እየተጫወቱ በመሆናቸው ህዝብ ነቅቶ እንዲታገላቸውም ነው። ድመት ብትመነኩስ ያመሏን አጥተውም እንደተባለው ባንዳና አንጃም ተመሳሳይ ናቸው። ያመለን ብተው ይተርተረኝ ባይናቸው ወያኔ 27 ዓመታት ሞክሮት አልሰራ ያለውን ፖለቲካ ዛሬም ፀሐይ ጠልቃበት ባለበት ሊቀጥል ብሎ ይገጣጣዋል። እህልዋው ሙጥጥ ብሎ ያለቀው ወያኔ ወደ ስልጣን ሲመለስና ትግራይንም ሲገነጥል ይታያል። ከትግራይ መሬትና የፖለቲካ መድረክ መወገድ ያለባቸው አሮጌ ዘረኞች አሁንም ስልጣን ላይ ናቸውና አልተወገዱምና የትግራይን ህዝብ ስቃይና መከራ እያስቀጠሉ ናቸው። በኢትዮጵያ ደረጃ ደግሞ ለ27 ዓመታት ወይነው የገለሙ ዘረኞች ተራችን መጣ ብለው በዚያው በገማና በከፋው ዘረኝነት ጎዳናቸው ተደላድለው ሊቀጥሉ እየተፈጨረጨሩ ናቸው። ዛሬ በለንደን ከተማ ቄሮቹ ኤምባሲያቸውን ቢያጠቁባቸው የራሳቸው ግርፍ ዱርዮች መሆናቸው አያከራክርም። የጅል መፈክራቸውን በዚህም በዚያም ይጮሃሉ። ነፍጠኛ ከኦሮሚያ ይውጣ ሲሉም ነፍጠኛ የሚሉትንም ሆነ ኦሮሚያ የሚሉትንም ጠንቅቀው አውቀው አይደለም። ዛሬ በእስር ላይ ያለው ሞልቃቃ አለቃቸው ኢትዮጵያ ከኦሮሚያ ትውጣ ብሎ ሲያስቀን ነበር። የካታር ገንዘብ በሽበሽ ነውና ባለመንጫው ከመረራ እስከ ሰልፈኞች ድረስ ገስቷቸዋል። ለንደን በኮሎኔሉ ኤምባሲ ላይ ከተሰለፉ አንዳንዶቹ በቀን 20 ፓውንድ ክፍያ እንደሚያገኙና ስደተኝነት እንዲያገኙ በኦነግ ቢሮ እንደሚጻፍላቸው ገልጠዋል። በኢትዮጵያም የተከፈላቸው ቄሮዎች በአይሱዙ ከቦታ ቦታ የሚያጓጉዛቸው ቀጣሪ እንዳላቸው ታውቋል። ሸኔም እጥብቱ መቀሌ ላይ ይገኛል። የቄሮ ኢኮኖሚ ለሰልፍና ግድያ ክፍያው ነው። ቀጥረኛ ደሞዝተኛ ደም ለማፍሰስ የእምነትና የእውቀት ጉዳይ አይደለም የሚያውቁት የለምና ላለህ ችግር ሁሉ ተጠያቂ አማራ ነው። ችግርህን ካላወቅ እኛ እንነግራለን። ምኒልክ አውሬ ነበር አማራን ፍጅ ብሎ ማስተማራት ብዙ እውቀትና ንቃት አይጠይቅም። ለዘረኞች ትግል የሚሉት ባንጻሩ ቀላል የሚሆንላቸው በዚህ ምክንያት ነው። የመደብ ንቃትን አይጠይቅም። ታሪክ ማወቅን ግድ አይልም። ለአንድነት ጥረትን አይሻም። የሚፈልገው መደናቆርና ጥላቻን ብቻ ነው። ከዚህም አንጻር ለዘመናት የኢትዮጵያ ጠላቶች ሳይታክቱ የሰሩበት ነው። የአፍሪካ ህዝብ ዋና ጠላት እንግሊዝ አንዷ ናት። ኢትዮጵያን ቀኝ ልትገዛ ስታሴር እነ ደጃች ታከለ ያከሸፉባት። ኮሎኔሉን የሸለመችው ኖርዌይ ሌላዋ ናት። ኤርትራንም ለማስገንጠል በፖለቲካም በብዙ ሚሊዮን ዶላር የረዳች ኢትዮጵያውያን ሊሰለፉባት ሊያወግዟት የሚገባ። እንግሊዝ ካንዴም ሁለት ሶስቴ ኢትዮጵያን በቀኝ ግዛት ልትይዝ ሞክራና በወያኔ ቁጥር አንድም እጇን አስገብታ እንደነበር ይታወቃል። በደርግ ጊዜ የእንግሊዝ MI6 የስለላ መዋቅር ከኦነግ መሪዎች ጋር ቀጣይ ግንኙነት የነበራቸው ሲሆን የኦጋዴን ነጻ አውጪ ግንባር መሪ ተብየው የዚያድ ባሬ የባህር ኃይል ጀነራልም ተረድቶ በለንደን የሚኖረው በእንግሊዝ መንግስት ተበብር ነበር። ይህን ጀነራል ኋላ አስተናጋጅና በአስመራ እንደነ ብርሃኑ ነጋ ቪላ ሰጥቶ አንዋሪ ሻቢያም መሆኑ አይዘነጋም። ባንዳዎች ኢሱ ኢሱ የሚሉት አገራፊ የኤርትራን ነጻ አውጪ ግንባርን ወልዳብ ወልደ ማርያም ኢድሪስ ገላውዲዮስ ወዘተ የረዳና ያቋቋመ ግብጽ ነው። ገማል አብደልናስር የጊዜያችንን ኦነግ መስርቶ እስከ ቅርብ ጊዜ ድረስ ለፍጅት ያስተማራው ሻቢያ መሆኑም ይታወቃል። የዚህ አውንታዊ ገጽታ ግን ከፋፋዩ ሻቢያ ኦነግን ለአምስት ሰንጥቆ ሳይወድ ማዳከሙ ነው ማለት ምን ይችላልን? ባለምንጫዎቹን እነካታር እንደመሰረቷቸውና ቀደም የነበረው ነፍሰ ገዳይ የሼክ ጃራ ቡድን ባሮቱም ሰንገሎ ለንጮለታን ወደ ስደት ይላከው ደግሞ ሳውዲ አረቢያ ህልውና እንደሰጠችው ተጋልጧል። ናምንስቲ የኦነግ አፈቀላጤ ሆነው ሲጮሁ ደብዛቸው ስለጠፋ ይሃባዎች ግን አንድም ጊዜ አንዲት መስመር ሊጽፉ አልፈለጉም። ይህ ሁሉ ሲሆን ሁኔታውን እያጋለጠ ሊታገላቸው የሞከረው ይሃባ ብቻ ነው። ያምንስቲ የአፍሪካ ቀንድ በተለይም የኢትዮጵያ ጉዳይ ኃላፊ ሟቹ ማርቲን ሂል ደግሞ የእንግሊዝ የስለላ ተቋም የኤምአይ6 ተቀጣሪ እንደነበር በሚገባ ተጋልጧል። የገንታይ ድርጅቶች ጥብቅ ወዳጅም ነበር። ሌሎችም የሻቢያ ቅጥረኛ ከመሆናቸው ሌላ አሜሪካ ሬዲዮ ሲያቆምላቸው መድረክና ድምጽ ያፈጡት ለገንታዮቹ ለነ ኦነግ ኦብነግ ሲሆን ባለምንጫውንም ወጣት ፖለቲከኛ ብለው ያሻሻጡት እነሱ ናቸው። ለነብራኑ ነጋ ሚዲያ ሰራተኞችን ያተለጠኑ የረዱ እንግሊዞችና ኖርዌዮች መሆናቸውም ሚስተር አይደለም። አያይዘውም ሁሉም ቅጥረኛ ሬዲዮኖችና መገናኛ ብዙሃን በኢህአፓ ላይ ጣራቶቹን መድረክ ሰጥተው አዘምተዋል። ከዋሽንግተን እስከ አውስትራሊያ የአሜሪካ ድምጽ ሬዲዮ ተባለ ቢቢሲ አማርኛ የዘንድሮቹ ዩቲዩብ አጨናናቂዎች ሁሉ በዘመነ ወያኔ ስንቱ ጸረ ኢህአፓ መጽሐፍ ታትሞ ተሰራጨ። መንግስቱ ፍቅረ ስላሴና ፍሳ ደስታ ሳይቀሩ ቅጥፈታቸውን እንዲረጩ ተፈቅዶላቸዋል። ስለ ቀይ ሽብር ባቢሌቶላ የተጻፈው መጽሐፍና በጸጋዬ ገብረ መድህን ደብተራው የተተረጎመው እንዳይታተም ታግዶ ይኸው ኮሎኔሉም በራሱ ስለ ኢህአፓ ሲቀባጥርና ሲጋለጥ ቆይቶ ወያኔን ተሹማ ያገለገለች አዛውንት አንጃ በድርጅቱ ላይ አሳፋሪ መጽሐፍ በስሟ አጽፏታል። ዘመቻው ቀጣይ ነው። አሰት ግን ምን ቢደጋገም ሐቅ አይሆንም። አቋማቸውም መልካቸውም አስቀያሚ በመሆኑ ምን ያህል ቢቀጥፉ አይቆነጁም አይታመኑም። አንዳንዶቹ የተቹ መስሏቸው ኢህአፓዎች ከሀገራቸው በላይ ድርጅታቸውን ይወዳሉ ብለው ሲተቹ ተሰምተዋል። ተገላቢጦሽ መሆኑ ነው። ኢህአፓ የተመሰረተው በአገርና ህዝብ ፍቅር የተነሳ ነው። ለኢትዮጵያ እድገትና ክብር የተመኙ ለህዝቧ መብት ዴሞክራሲ እኩልነትና እድገት የፈለጉ ናቸው። ኢህአፓን የትግል መሳሪያ እንዲሆን የመሰረቱት ዛሬ በዚህ መስረታ ይህ ነው የሚባል ሚና ያልነበራቸው ሁሉ የሐሰት ታሪክ ጎንጉነው ራሳቸውን መስራች ሲሉም ታዝበናል። መሆን አለመሆን የታሪክ አጋጣሚ ሁኔታ እንጂ ብዙም ቁም ነገር የለውም ባልን ነበር። ግን ለኢትዮጵያ ተቆርቆረውና ተጨንቀው ድርጅቱን ጥቂቶች ሲመሰርቱ በቦታው ያልነበሩ ሆዳደሮች ገልበጥ ብለው የሂደቱ ባለቤት ነን ሊሉ ሲቃጡ በዝምታ ማለፍ የሚቻል አይደለም። አንዳንዶቹ እንኳን መስራች ሊሆኑ በተማሪው እንቅስቀሴም አልነበሩ። ወደ ኋላ እየወሰዱ ጉንጭ አልፋ ውዝግብ ውስጥ ሊከቱን የሚፈልጉት ከፊታችን ተደቅኖ ካለው ግዳጅ ሊያዛንፉን መሆኑን አላጣነውም። የገሙ የገለሙ አንጃዎች ንትርክ የሚጋብዙን ከዋና ትኩረታችን ዘወር ሊያደርጉን መሆኑንም አውቀናል። ግን ዝምታ መስማማት ሊመስላቸው ለሚችል በተለይም ለማያውቀው ሐሰት ሲጋፍ ላደገው ትውልድ ሐቁን መንገር ስለሚገባ በማንፈልገው ንትርግ መግባታችን አልቀረም። ሁሉም ቅዱስ መጽሐፍ ዘረኝነትን፣ ውሸትን፣ ነፍስ ማጥፋትን ያወግዛሉ፣ ክህደትን ይጠየፋሉ። አማኝነን ባዮች ታዲያ ተራ ግብዝና ፈሪሳውያን በመሆናቸው ሃይማኖት ያሉትን አያከብሩም። የተቆጣጠሩት ሲኖዶስ ሆነ የሙስሊሞች አመራር ኢትዮጵያ እየሆነ ያለውን አልሰማንም አላየንም ባዮች ሆነው ዘመኑ ለፈጠረባቸው ሆድ ተገዢ ሆነዋል። የነ ዶክተር ፕሮፌሰርማ መጋሻነት የሚነሳ አይደለም፣ ይቀፋል። ወገን ሲፈጅ የሚደብቁ የሚክዱ ናቸውና ንሳም የሚያድናቸው አይመስልም። ጅብ በእግሩ ቢያነክስም በአፉ መንከሱ የሚቀር አይደለም። አፈቀቤ ነኝ ባዩ ኮሎኔል ያመለን ብተው ለጥፋባይ ነውና ዘረኛ ጸረ ኢትዮጵያ ነው። ይህን በሚገባ ያሳየና አረጋግጦ ያለ የለም። ለኢትዮጵያ ይበጃል ብለው አውቀው የቆሙለትን ማደባየት የጋራ ትግላችን ግዳጅ መሆን አለበት። ድርጅታችንን የምንወደው ለውጭ ሀገራችን መከላከያ መሳሪያችን በመሆኑ ነው። የሀገራችን የውጭም የውስጥም ጠላቶች ያፋል ያጠፉ አያሌ ሙከራና ዘመቻ ያደረጉት ድርጅቱ ለኢትዮጵያ ስለቆመ ነው። ዛሬ ዶሮ ከጋጥ በሬ ከቆጥ በሆነበትም ዘርፈ ብዙ ጸረይ ሀፋ ዘመቻቸው አሁንም አላቆመም። ዳገተርሙ ሜዳውን ድሙ የሆኑ አስመሳይ ፋኖች ባለፈው ሰሞን ለአራት ቀናት ሸፍቶ እጅ የሰጠ ማፈሪያ አለ። ኢትዮጵያን የሚጠብቋት አስመሳይ ታጋዮችና ሆዳደሮች ሳይሆኑ በታሪክ ሂደት ኢትዮጵያዊነታቸውን ያስመሰከሩ የኢሃፓ አይነት ጀግኖች ብቻ ናቸው። ኢሃፓን አንውደድ ማንንም ልንወድ። ኢትዮጵያዊነት ያቸንፋል። አገራችን የጋራ ትግላችን ይጠናከር። የወያኔ ዘረኛ ቡትቶች ዘመናዊ ባንዳዎችና አንጃ ግራንጃዎች ሁሉም በትግላችን ይደሙ።
ዳግማይ አጤ ምኒልክ ጥቁሩ የነጭ ጌታ። የዛሬው ቀን የጥቁሩ ህዝብ ንጉስ ጥቁሩ የነጭ ጌታ ዳግማይ አጤ ምኒልክና የኢትዮጵያ አብርሃም የሆኑት ባለቤታቸው እቴጌ ጣይቱ ብጡል ኃይለ ማርያም ገብሬ የተወለዱበት ዕለት ነው። የሁለቱ ታላላቅ ጥቁሮች የልደት መታሰቢያ በሚዘከርበት በዚህ ዕለት የማንነት ቀውሱ ወግ እንደመታው አገዳ ያቆሰሳቸው ናዚ ወነጋውያን ፋሽስቱ ወያኔዎች የበታችነት ስነ ልቦናቸው ታሪክን በማርከስና ያለም ጀግኖችን በመዝለፍ የሚሽርላቸው የመሰላቸው ህዝባችን የሚሉትን የህብረተሰብ ክፍል በዘመናቸው በድቅድቅ ባርነት ጨለማውስ ከተውት እንዳይተነፍስ ነጻነቱን አፍነው አሳሩን ያሳዩት ይህንን ለመለወጥ ጣምራ ትግል እንዳያደርግ ደግሞ ያለ ዘመናቸው ወደ ኋላ ተጉዘው ስላልኖሩበት ዘመነ ፖለቲካ የወለደውን የኃጢያት ክስ እየነዙ የዳግማዊ ምኒልክን ስም በማስከፋት ያላዘኑ ናቸው። ወይነጠጁ ምኒልክ ግን ያደርጣማቸው እየጨመረ በመሄድ ላይ ይገኛል። የናዚዎቹ ነጋውያን የፋሽስቶቹ ወያኔዎች ተከታታዮችም በዘመናቸው አይናቸው ያየ ህዝባችን በሚሉት ላይ ነጻ ለማውጣት የተቋቋሙት ናዚ ወነግና ፋሽስቶ ወያኔ ከመፈጸመው በደል ልቅ ከ140 አመታት በፊት ተደረገ ተብሎ በተረት አባቶቹ በነ ተስፋዬ ገብረአብ የተደረሰውን ወሬ ሳያጣሩ ያመኑ የሚያዩትን ግን ማስተዋል ተስኗቸው ያለ ዘመናቸው ለድንጋይ ዘመን ሰውነት እንኳን አንሰው ይገኛሉ። የጥላቻ ብሔርተኞች የነጻነት ብርሃን የዘመናዊነት ጎዳና ያንድነት መሰረት ኮራሪ ከተስፋፊ ቅኝ ገዢ አውሮፓውያን ጋር በብርቱ ታግለው የክብር አክሊል የኩራት መንፈስ ያወረሱንን ደጋጎቹና አያቶቻችንንና ታላቁ መሪያቸው እንዳግማዊ ምኒልክን በማንጓጠጥ ስለደከሙና ሀገራችንንም ገዝግዘው ስለጣሏት ዛሬ በአለም ላይ በስደት በረሃብና በውርደት እንድትወድቅ ባደረጉን ፋሽስት ወያኔ ናዚ ወነግ ከፈጸሙብን ጭካኔ በላይ ክፋት ሀገራችን ያስተናገደች መስል በተለይ ከአማራ ወገን ውነት በተነገረ ቁጥር የድሮ ወደሚሉት ስርዓት ለመመለስ የተደረገ አስመስለው በማቀረብ ሊያሸማቅቁበት ይሞክራሉ። ያለፈውን ታሪክ ስኬት እንደመነሻ አድርጎ ከዚህ በላይ ለመስራት መነሳት የማይፈልግ ትውልድ ባለፈው ትውልድ ብቻ ሳይሆን በራሱ ትውልድ ታሪክም ሲያፍር የሚኖር ነው። የዳግማዊ ምኒልክ ጥላቻ ሪዮት አላማቸው የሆነ የርስ በርስ መተላለቅ ነጋሪት ጎሳሚዎችና የጥላቻ ዶክተሮች ፖለቲካ የሚፈጥረው ትውልድ ግን የሚያፈራው ባለፈው ትውልድና በራሱ ትውልድ ታሪክ ብቻ ሳይሆን የወደፊቱንም ትውልድ ጀሰባራ አድርጎ በታሪኩና በሀገሩ ሲያፈር እንዲኖር የሚያደርግ ነው። ተወደደም ተጠላ ዳግማዊ ምኒልክ ወደፊትም ለማግኘት የሚያዳግቱ በታሪክም ያልታዩ የመላው ጥቁር ዓለም ክስተት ናቸው። በካድሬዎቹ ታላቁ መሪ የተባለ ሲሞካሽ የኖረው ለዘዘናዛዊ በቢሊዮን ዶላሮች እርዳታና ብድር እየጎረፈለት ከሌላው ዓለም ሊያገኘው የሚችለውን ስልጣኔ ሁሉ ያገኘ ማድረግ ያልቻለውን ነገር አጼ ምኒልክን በጠላት ተገበው ከግራ ከቀኝ የሚነጣባቸውን ጠላት በትከሻ በአህያና በበቅሎ የተያዘ በሶ ቆሎና ጥሬ እየበሉ በወጣ ገባና አስቸጋሪው የሀገራችን መልካ ምድር እየተንገላቱ ተበታትኖ ይኖር የነበረውን ህዝብ ከነበረበት ያስተሳሰብ አድማስ አውጥተው ወደ አዲስ ያስተሳሰብ አድማስ በማስገባት ለኑሮ አስፈላጊ የሆነውን ነገር ሁሉ በሀገራቸው ውስጥ ሰርተውና አሰርተው ራሳቸውን ችለው በመኖር በሰላምና በአንድነት የቆመች ታላቅ ሀገር መመስረት ይችላል። ድሮ ያኔ ድሮ ይሄ የታያቸው አለቃ ገብረሃና ራሳቸው ገብረሃና ሞታል ብለው ቤተ መንግስት ወሬው እንዲወራና ለተዘክራቸው መዋጮ የሚሆን ጠገራ ብር አጤ ምኒልክ ወደ ትውልድ መንደራቸው ናበጋ ጊዮርጊስ እንዲልኩ ካስደረጉ በኋላ ጠገራ ብራቸውን ጨርሰው ወደ ምኒልክ ቤተ መንግስት በመምጣት እጅ ነስተው ሲቆሙ ምን ነው አለቃ ሞታል አልተባለም ብለው ዳግማዊ ምኒልክ ቢጠረ በኖርሁበት ምድር እንደ ምኒልክ የሚሆነኝ ሰው ባጣ ተመልሼ መጣው ሲሉ መለሱላቸው አሉ። ዳግማዊ ምኒልክም ስቀው ያንተ መላ ወትሮስ መቼ ጠፋን ብለው መሽቶ ኖሮ ወደ ግብር ቤታቸው አመሩ። አለቃም እዚያው ታድመው አመሹና አዝማሪውን ተቀባይ በማለት የሚከተለውን ውስጠ ወይራ ሁለት ዘለላ ግጥም በማፍሰስ ሞቷል ካስባሉ በኋላ ሄደው ባዩት ዓለምም ሆነ ከዚያ በፊት ምድር ላይ እንደምኒልክ የሚሆናቸው ሰው እንዳጡ እንዲመሰከሩ። ምኒልክ መጓዙን የምትጠይቁኝ ፊትም አላለፈ ኋላም አይገኝ በማለት እውነቱን ተናግረዋል። ጥቁሩ ሰው ዳግማዊ ምኒልክ ነጭን ድል በመንሳት የነጭ ጌታ የሆኑ የምድሪቱ ብቸኛው ጥቁር ንጉሰ ነገስት ናቸው። ከዚህ በተጨማሪም ዳግማዊ ምኒልክ አቸንፈው ብቻ ሳይሆን ተሸንፈውም አቸንፍ የሚችሉ ብልህ መሪ ነበሩ። ይህ ያጤ ምኒልክ ያምሮ የበላይነት ነው እንግዲህ የዝቅተኝነትን ስሜትና ጥላቻን ቀስቅሶ ለሆነ ግና ለውያኔ ፖለቲካ አይሆነው። አጤ ምኒልክ ማንንም ሳያስገድዱ በብልህነታቸውና በሩሩነታቸው ብቻ በህዝባቸው ዘንድ እምዬ ተብለዋል። የምኒልኩን ሩሩነት ወዳጆቻቸው ብቻ ሳይሆኑ ተቀናቃኞቻቸውና ጠላቶቻቸው ፈረንጆችም አይተውታል። ተቀናቃኞቻቸው አጤ ቴዎድሮስ ሸዋን እንዲገዙ የሾማቸው በዛብህ አባድካር የወላይታው ገዢ ጦናና የጎጃሙ ንጉስ ተክለ ሃይማኖት የምኒልክን ሩሩነት ደርሷቸዋል። ይህ የዳግማዊ ምኒልክ የአምሮ ኃይል የበላይነት የዝቅተኝነትና የጥላቻ ስሜት የቀሰቀሰባቸው ወያኔና ኦነግን የነህን ታላቅ ሰው አሻራ ሊያጠፉ አብረውት ያላስተላለፉት የኢትዮጵያ ጠላትና ዳግማዊ ምኒልክ በህይወት ሳሉ ድብቅ ድባቅ ያልመቱት የውጭ ጠላት የለም። ታሪካቸው ይሰረዝ ዘንድም ብራና ፍቀው ቀለም በጥብጠው በጥላቻ ሞተር እየተነዱ ዘመቱባቸው የጥላቻ ሐውልት አቆሙባቸው ስማቸው እንዳይነሳም የሚያስቀስፍ እገዳ ጣሉ። ያያቶቹን እውነት አላስቀብር ያለው ከያኔው ቴዎድሮስ ካሳሁን ግን አስተዋሽ ነውና ኮነግ ምኒልክ ሂትለር ነው እስከ ወያኔ ምኒልክ ቀኝ ገዢ ነው ድረስ ለተጎሰመው የጥላቻ ነጋሪት ዘመን በማሽረው የጥቁር ሰው ዘፈኑ ኢትዮጵያ ሀገሬ የአፍሪካ መገኛ ናት የነጻነት አርማ የሉዓላዊነት ያናብስቶች ምድር ያርበኞች ተራራ ባለም አደባባይ ግርማሽ የተፈራ የጥበብ ምልክት የፍቅር ማደሪያ ኑሪ ለዘላለም ቅድስት ኢትዮጵያ ዳግማይ ምኒልክ ዳግማይ ምኒልክ 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 ዳግማይ ምኒልክ ሲል በይፋ የዳግማይ ምኒልክን የሀገር ባለውለታነት ታሪክ ተጠቅሶ ተከራክሯል። ቴዎድሮስ ካሳውን ይህንን የዳግማዊ ምኒልክን ዘመን የማይሽረው ታሪክ በመመስከሩ ብዙ እንግልትና ስቃይ ደርሶበታል። ስለ ዳግማዊ ምኒልክ መዘፈኑ በችሎታው ያገኘው የስፖንሰርሺፕ ስምምነት በአክራሪ የሆነ ፕሮግራም አቀንቃኞች ጫጫታ ምክንያት ስምምነቱ ፈርሷል። ከሀገር እንዳይወጣ ታግዶ የውጭ ሀገር ትርኢቶቹ ተሰርዘውበታል። በሀገር ውስጥም ሊያቀርባቸው ያዘጋጃቸው አውደ ሙዚቃዎች ፈቃድ ተነፍቋቸዋል። ይህንን ሁሉ መስዋዕትነት የከፈለው እንደ ፋሽስት ወያኔ ደሃ እየመተረ እርጉዝ እየገደለ ሀገር ስለዘረፈ አይደለም። ቴዎድሮስ ካሳውን ይህንን ሁሉ መስዋዕትነት የከፈለው የአያቶቹን እውነት አላስቀብርም ብሎ የዳግማዊ ምኒልክን የሀገር ባለውትለታነት የሻረውን የወያኔንና የኦነግን የተባበረ ፕሮፓጋንዳ ብቻውን ደምስሶ ከመቶ 20 አመታት በፊት የሆነውን ያንን የመላው ጥቁር ህዝብ ታላቀደን ዛሬ የሆነ ያህል እንዲሰማን የሚያደርግ መንፈስ የመጫን ኃይል ያለው ድንቅ የዘፈን ክልብ በታሪክ ምንጣፍ ላይ በመቅረጹ ነው። የጎሳ ፖለቲከኞችና የአፓርታይድ አራማጆች ምኒልክን ማውገዝ ከተው ፖለቲካ ማቆማቸው ስለሆነ እነቱን ቢያውቁም ስለማይጠቅማቸው ምንም ነገር ማገናዘብ ባይፈልጉ ባስፈርድባቸውም በእነሱ የሚዘወረው ወጣትና የፈጠራ ትርክታቸው ሰለባ የሆነው ወገን ግን ዳግማዊ አጤ ምኒልክን የሚያውግዙ የዘር ፖለቲከኛ ነጆቹን ቢያገናዝቡ የማይፈቅዱለትን የሚከተሉት 10 ነጥቦችን ማውቅ ይኖርበታል። አንደኛ ከመቶ በላይ የነበረውን የተበጣጠሰ ነገድ ቀድመው በዘመኑ ይሰሩበት በነበረው በኃይልም ሆነ በዘመኑ ስራ ላይ ባልዋለው በዲፕሎማሲ እንደ ጥንቱ ባንድ ጥላ ስር ባሰበስቡት ኖሮ ቅኝ ገዢዎች እየነጠሉ ሁላችንንም ቅኝ ግዛት እንደነበር ቅኝ ገዙን እንደነበረ አለማሰቡ ያለምንና የአፍሪካን ታሪካው አለማወቅ ነው። ሁለት በዋናነት በሸዋማሮች በሸዋወሮሞችና በሸዋጉራጌዎች የሚመራው ያጼ ምኒልክ ጦር እንደነጭ ወራሪ በቀለም ልዩነት የዘርግን በሚገነባ ሳይሆን አንድ ካደረገው ወገኑ ጋር እንደ አንድ ህዝብ መንደር መስርቶ በየአካባቢው የሚነገሩ ቋንቋዎችን ተላምዶ ለጠባቡ ክፍለ ሀገር ህዝቡ ሰፊ ሀገር ፈጥሮ ሁሉንም የሀገሪቷን አካባቢዎች ሀገሬ ብሎ ኗሪ መሆኑንና በዚህም የተነሳ ዛሬ ሁሉም የኢትዮጵያ ነገዶች ተወላጆች በነጮች ፊት ቀና ብለው እንዲሄዱ ማስቻሉን ለመረዳት አለመፈለግ የውቀት ጾመኛ ሆኖ በድቅድቅ ጨለማ ውስጥ መኖር ነው። 3 ዳግማዊ ምኒልክ የሰበሰቧቸው የኢትዮጵያ የጥንት አውራጃዎች እንደ ሀገር ህልውና ያልነበራቸው ከጥንት ጀምሮ የኢትዮጵያን ግዛት ሆነው ይኖሩና እሳቸውን በዘመናቸው መልሰው ወደ ግዛታቸው ተቀለሏቸው እንጂ በቅኝ ግዛት ያዟቸው የሚለው ትረካ የፈጠራ ወሬ እንደሆነና አንዳችም የቅኝ ግዛት ማሳያ በኢትዮጵያ ውስጥ አለመከሰቱን አለማገናዘብ ታሪክ አለመማር ብቻ ሳይሆን የታሪክ ደጅ አለመድረሱ መሆኑን 4 የስኬት ጉዳይ እንጂ መጠቅለል የሁሉም ነገድ ጎበዝ አለቆች ፍላጎት እንደነበረ ለመረዳት አለመፈለግ መስፋት እንደወሮሞ ሲዳማ ወላይታ አይነት ነገዶች በብዛት በሚኖሩባቸው አውራጃዎች አካባቢ ምኒልክ ኢትዮጵያንን እንደገና አንድ ካደረጉ በኋላ እንኳን እስከ 1966 ዋቢዎት የቀጠለ የማህበረሰቡ ጠባይ እንደነበረ አለመገንዘብ 5 በተለይ የኦነግ ፕሮግራም አቀንቃኞች ኦሮሞ ከ30 በላይ ነገዶች ማንነትን ባህል ቋንቋ ያጠፋበትን ስርዓት በደግ ያነሱና እንደዋርካ ተስፋፍተው የኖሩ በፈጠራ ታሪክ ላይ ተመስርተው ምኒልክ ማንነታችን አጥፍተዋል ሲሉ የሚያቀርቡትን ክስ መንታ ሚዛን ወይም ደብል ስታንዳርድ መሆኑን አለማጤን አለመቻል እንደውም እዛ ላይ አጤ ምኒልክ መውቀስ ካለባቸው ወደ ደቡብ በዘመቱበት ወቅት ከጥንት ጀምሮ የኢትዮጵያ መሬትና ሌሎች ነገዶች ይኖሩባት የነበረውን የደቡቡን ያያታቸውን ሀገር መልሰው አንድ ለማድረግ ሲዘምቱ ከዘማቶቻቸው 2ና 300 አመታት በፊት ኦሮሞ ሌሎችን ገድሎና አጥፍቶ በማስፋፋት ያዛቸውን የሌላ ነገዶች አካባቢዎች የኦሮሞ ይዘት አድርገው ማጽናታቸው በሌሎች ነገዶች ላይ ኦሮሞን ገዢ አድርጎ መሾማቸው ብቻ ነው። 6 ዳግማዊ ምኒልክ ልቀው የሚገኙበት ዘመናቸው የመጠቅለል የመገበርና የማስገበር እንጂ የሪፈረንደም ዘመን አለመሆኑን ከሰለጠኑት ከጀርመን ቢስማርክና ከጣሊያኑ ጋሪባልዲ ታሪክ ለመማር አለመቻል ሌላው የማህይምነታቸውን ጥግ ማሳያ ነው። سبات በነጮች የተገዙትን እነ ሶማሊያና ሩዋንዳን ያዩ ምኒልክ ከሚገዛን በነጭ በተገዛን ብሎ መመኘት ዓለምን ያለማወቅ ያህል ድንቁርናን መሆኑን አለመገንዘብ። ስምንት በምኒልክ አስተዳደር ውስጥ የነበረ የሌላ ነገድ አባላትም ተሳትፎ በማሳነስ ሀገር መልሶ አንድ የማድረጉን ዘመቻና አስተዳደር ያንድ ነገድ ብቻ እንደነበረ ማስመሰል ሌላው ቢቀር እንባ ቦላይ ዳግማዊ ምኒልክና ንጉስ ተክለ ሃይማኖት በተጋጩ ጊዜ የጅማ የወለጋ የሸዋ ኦሮሞና ጉራጌ የተባበረ ጦር ጎጃምን ወክቶ እንደነበረ እንኳን ለማስተዋወስ አለመፈለግ ህሊና ያላቸውን ታዳጊዎች ግንዛቤ መናቅ መሆኑን አለመገንዘብ ዘጠኝ የንጉስና የባላባት አስተዳደር ባህሎች በሁሉም ነገዶች ዘንድ ይሰራበት የነበረ መሆኑ ተዘንግቶ ምኒልክ ከአዳም በኋላ እንዳመጡት አድርጎ ማስቀመጥ እንደማይገባ ለዚህ ምሳሌ የሚሆን የከፋው ንጉስ ጋቲ ሽሮቶ ከምኒልክ ጦር ጋር ለመዋጋት በተቃረቡበት ወቅት በመስራቅ አፍሪካው ጋንዳ ተቀማጭነት የነበረው የእንግሊዝ ወታደሮች አዛዥ ለከፋው ንጉስ ድጋፍ ሊያደርግላቸው ሲጠይቃቸው የሰጧቸው መልስ ነው። ጋቲ ሽሮቶ ለእንግሊዝ ወታደራዊ አዛዥ ሲመልሱ እርዳታውን እንደማይፈልጉ በመግለጽ እሱ ካሸነፈኝ ሀገሩን ተቀልሎ ይገዛል እኔ ካሸነፍኩት ደግሞ የሱን ሀገር እተቀልላለሁ ካሉ በኋላ ይህ የርስ በርስ ውጊያ ነው ባይሆን ከባህር ማዶ ለሚመጡት መዋጋት ረዳናል በማለት ለወቅቱ የምስራቅ አፍሪካ የእንግሊዝ ወታደራዊ አዛዥ መልሰውለታል። የዛሬዎቹ የጥላቻ ዶክተሮችና ፕሮፌሰሮች ግን በዚያ ዘመን ጋቲ ሽሮቶ የነበራቸው አይነት ቅንነትና ውነት የላቸው። አስር ምኒልክ ባሁኑ ደቡብና ደቡብ ምዕራብ ኢትዮጵያ ያደረጉት የግዛት ማስመለስ ዘመቻ ከሰሜን ባላባቶች ጋር እንዳደረጉት ሁሉ ሀገር መስሎ አንድ ከማድረግ በቀር ሌላ ዓላማ እንደሌለው የታወቀ ጦርነቱ ዘር ለማጥፋት እንደተደረገ ማስመሰል ለዚህም ደግሞ የጥንቱን ትተን የቅርቡን እንኳን ብንወስድ የኢትዮጵያ ክልል ከምድረ ወገቡ 3 ዲግሪ እስከ 18 ዲግሪ ከግሪንዊች ሜሪዲያን ከ33 ዲግሪ እስከ 48 ዲግሪ በመለስ ሲሆን ይህም ክልል የኢትዮጵያ መሬት ሆኖ የተከለለው ኢትዮጵያን ከ13 እስከ 14 ከ1314 እስከ 1344 ዓመተ ምህረት በገዙት በአጻም ደጽዮን ዘመን መሆኑን አለማወቃቸው ነው። ከዚህ በተጨማሪ በአንደኛው መቶ ክፍለ ዘመን ከ20 በላይ ባንክ የዘረፉና አርሲ ላይ በአደባባይ ንጹሃንን ዘቅዝቀው የሚሰቅሉ ናዚዎች ህፃን ነፍሰ ጡር አራስ አሮጊትና ሽማግሌ ሳይሉ በድልዱም የሚያርዱ ጅምላ ፍጅትንና የድሆችንና ያቅመ ደካሞችን ንብረት ሳይቀር ፖለቲካቸው ያደረጉ አራጆች ዳግማዊ ምኒልክን ሊያሳውቁ የሚያስችል የሞራል ልዕልና እንደሌላቸው ከሚከተላቸው መንጋውነት የሚናገር ደፋር የህሊና ሰው መጥፋቱ የዘር ማጥፋት ወንጀል በአገራቸው ተፈጽሞ እንዲታይ የራሱን አስተዋጽኦ አድርጓል። ምንም እንኳን ወያኔም ሆነ ኦነግ የፖለቲካ ቁማር መጫራው ወቻቸውንና የስልጣን ዘመናቸውን ርዝማኔ የዳግማዊ ምኒልክን ውርስና ቅርስ በፈጠራ ታሪክ ላይ ተመስርተው ከማጥፋት ጋር ቢያቆራኙትም ሀቁ አትሸነፍምና ዳግማዊ አጤ ምኒልክ ለኛና ለጥቁሩ ህዝብ ሁሉ የዋሉትን ወደር የለሽ ውለታቸውን አውርተው ያልጠገቡ ጥቁሩ ህዝቦች ሁሉ በየአመቱ ሲዘክሩት ከመቶ 20 አመታት በላይ ሆኖታል። በዛሬው ቀን ተወልደው አድዋ ላይ ከፍ ብሎ እንዲው ለበለበ ያስቻሉት የኢትዮጵያ ሰንደቅ ዓላማም ደመናና ፀሐይ እስካልተፋለሱ ድረስ ሰማይ ላይ ቀስተ ዳመና ሆኖ ሲው ለበለብ ይኖራል። ምዬ ምኒልክ እንኳን ተወለዱልን። ዘላለማዊ ክብር በብዝህነቱ ታይቶ ተሰምቶ የማይታወቅ ታሪክ ለጻፉልን ይሁን። ክብር ከምዬ ጋር አብረው ተሰልፈው ለኢትዮጵያ አብርሃም ለመሆን ለበቁትና የማይጠፋ ስራ ሰርተው ላለፉ ያደዋ ጀግና ለትግይ ጣይቱም
የወጀኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ ሃማ ቱማ እንጻፍ እንጻፍ ይወገዝ ካልድማ ዝምታ ኃጢያት ነው ህዝብ ሀገር ሚጎዳ ለታሪክ በራጆች የሚለግስ ሜዳ ላስ መሳይ ቡከኑ ለባንዳና አንጃ የሚፈስ ቀዳዳ እንጻፍ እንጮህ አገሩ ይንጫጫ ታሪክ ሀቅ ይመስገብ ሐሰት ይጣመውጫ በሚል አገራችንን ሊያጠፋ የሚቅበዘበዘውን መንጋና ሾፌሩን ዘረኛ ገዛዝ አመረን መታገልና በስፋትም ማጋለጥ አለብን። አገዛዙ ሁለት ዓመት ባልሞላ ጊዜ የሰማት ማምረቻ ፋብሪካ ሆኗል። ታሪክ የኢትዮጵያ ምሁራንን አክሪ ገድ እንዳልመዘገበ ሁሉ ዛሬ መድረኩ የተጨናነቀው በፖለቲካ ሸማሻዎች፣ ማህይም ምሁሮች፣ ቀፎ ታፔላ ለጣፊዎችና ባንዳንጃዎች ነው። ያልታደለች አገር ጥራግራ ደምተፍታ ላጣፍሳ ያስተማረቻቸው ሲመረቁ ድፍንቀል እየሆኑ አሳፍረዋታል። ሐቁ ሲነገር ጠነከረ አይገባም የሚሉትን ብንሰማ ኖሮ በጊዜ ሹሞቹንም የወያኔ ጉድፈቻ ብለን ባላጋለጥንና ድንብርብራችንን አውጥተን ቀንበር በጫኑብን ነበር። መጻፍ ማጋለጥ መጮክ መታገል ሲያንስ ነው። ኢትዮጵያዊ ከሆን ያለችን ውድ አገር ኢትዮጵያ ብቻ ከሆነች ያ የምንለው የቅዠት አገር እስከሌለን ድረስ ከአገር በፊት ሆድን ካላስቀደም ታሪክም አልዋሸ ትውልድም አልከሰመ ካልን ዘንዳ ቀደም የታየው ጀግንነት ከጥቁር አንበሳ ወጣቶች እስከ ስልሳዎቹ ትንታጎች ዛሬም እውን ሊሆን በተገባው ነበር። በደርግም በወያኔ ማገዛዞች ወንጀል ማመካኘት ይቻላል፣ ግን አያዋጣም። እያንዳንዱ ትውልድ ወደ መጪው ወይም ወዳለፈው ሀኬት መለጋቱን ትቶ ኃላፊነቱን መሸከም መቻል አለበት። ያለፈውማ ባመነበት በጸናበት አገሬ ብሎ በጀግንነት ተሰውቶላታል። ፋኖነቱ በምላስ ሳይሆን በጓንዴ በክላሽን ነበር። መትረየስ ምላሶች ሳይሆኑ ብሬንም ጎሪዮኖቭም ያንጣጡ ጀግኖች ነበሩ። ሞት ለፋሽስቶች ብሎ ያ ትውልድ ተጋፍቷቸዋል። ዛሬ እዚህ ላይ ነው ትኩረታችን ጥያቄያችን ሊሆን የሚገባው። እኛ ከትግሉ እንዴት ነን? ስለ ትግል እንቀባጥራለን ወይስ እንታገላለን? የታገለውን ትውልድ ታሪክ እናጠለጥላለን ወይስ በተጨባጭ ትግል የበለጠና የደመቀ ታሪክ ልናስመሰግብ ቆርጠን ተነስተናል? ሰው ሆኖ መኖር መሞት ወይስ ከንቱ ሆኖ ከትቢያ መደባለቅ ነው ጥያቄው። ምሁርነን ይሉናል ዶክተር ፕሮፌሰር አገር ህዝብን ክደው ተብለው ከርሶ አደር ግም ለግም ተቃቅፎ ሆዱን ሲያሽ በቁንጣን የትሞት ነው ኢትዮጵያ በዘረኛ መንጋ እያፈጀች ህዝቧን። ሀቀኛና ያወቅነውን ታሪክ በሚገባ ለማቅረብ ብዙ ጊዜ ብንጥርም አውቆ የተኛን ሰው ሆነው ያንኑ የገለማ ሐሰት የሚዘባርቁትን ማረም ባለመቻላችን እንደ ሞኝ ልቅሶ መልሶ ሐቁን ለማስረዳት መጣሩ ግዴታችን ሆኖ ይገኛል። ይህን ጽሑፍ ለመጻፍ ምን አነሳሳኝ ለሚለው ምላሽ ለመስጠት እየሞከርኩ ነው። ጊዜው የሐሳዌ መሲሆች፣ የአስመሳይ ታጋዮች፣ የነበርን መሠረት ዐይን አውጣ ቀጣፊዎች የለየላቸው ባንዳዎችና ዘረኞች በመሆኑ ንትርኩ ጉንጭ አልፋ ሆኖ እንዲሁ በግፋቸው ሲወገዙ ህዝባችን ተሰደበ በሚል ይለጉሙንም ይቸኩላሉ። ባንዳ፣ አንጃ፣ ከሃዲ መሆን የሚያስደብ ይሆንም ማንነታቸውን ገላጭ እንጂ ተራ የታባክ ስድብ አይደለም። ወደንፈሳኝ ለማለስና ባለፈው ሰሞን ስለተግሉ ያተውልት ሰማዕትና ስለቀሽብር ሰለባዎች የሚዘግበው መኮንን ተስፋዬ ስለዋለልኝ መኮንንና ማፍታ መብራቱ ታሪካቸውን ባቀረበበት ወቅት አሪያ ነገሮችና ርዝራዦችም ቢሆኑ የተነገሩትን ይዘው አሊያም አድሃሪት ራሳቸውን ደግፈው ተረባረቡበት። ከሁሉም የገረመኝ ግን እነዚህ ንጹህ ሰማዕት የሆኑ ኢትዮጵያውያንን የሻቢያ እና ጀብሃ ሎሌዎች አባሎች ሊሉ መነሳታቸው ነበር። ይህን በተመለከተ በዘመኑ ከነበሩት አንዱ የግራ ክንፍ ምሁር ጋር ወደ አገር ቤት ደውዬለት ስንወያይ ብዙም አይግረምህ የዘንድሮ ማፈሪያዎች እድልና መድረክ ቢያገኙ ዘራይ ደረስና አብርሃ ደቦጭንም ሻቢያ ብለው ይከሳሉ። አይ ጊዜው አይገጥምም ብትላቸው ደግሞ ቢሆንም ብለውህ ነው የሚደርቁት ሲለኝ ይህን ጽሑፍ ለመጻፍ ተነሳሁ እንጂ ዋለብኝን ለቀቅ ያን ትውልድ ለቀቅ ብዬ ከዚህ በፊት በዚህ ርዕስ የምለውን ብዬ ነበር። አለል ዘለልባዮች በዘመነ መንግስት አልፎላቸዋል። ይብይታና ማፈር እርም ሆኗል። መቅደድ መቀደድ ነግሶባቸዋል። ለብዙዎቹ ውሸት ላይ የተመሰረተ አገዛዝ የበላይነትን ሲያገኝ ዋሾው እንደሚፈላ በታሪክም የታየ ነው። ከአመታት በፊት ገጣሚውና ተንቢተኛው ኃይሉ ገብረ ዮሐንስ ገሞራው ሲገድ ይችላለሁ ብሎ ያሻጋሪ አታላይ አክሶ አጣላ ከኑሮ ሊያለያይ ብሎ ነበር። የሚያውቁ ዝም ሲሉ አላዋቂዎች ይጮሃሉ እንዳይባል ግን ከዝምታችን መለያየት የግድ ነው። እኔ ዋለልኝንም ሆነ ማርታን ጌታቸውና አማኑኤልን አውቃቸዋለሁ። ዋለልኝ የነበረውን የጭቆና ሀቅ ፍርጥርት አድርጎ በድፍረት ስለጻፈው የተነኩና የዚያን ጊዜ ሁኔታንም ሊክዱ የሚከጅሉና ምናልባትም ጽሑፉን አንብበው ያልገባቸው አለያም ሳያነቡ በተማበለው የሚነዱ እሱን ጸረ ኢትዮጵያ ጸረ አማራ አድርገው ሊያቀርቡ ሲዳክሩ አመታት አልፈዋል። ወያኔም ኢህአዴግ ብሎ ሊያወናብድ እንደቃጣው ሁሉ ኦፕሬሽን ዋለልኝ በሚል ሊያደርግ የጣረውን ውጠው በዋለልኝ ላይ ጥላቻቸው ሰማይ የነካ ጅሎች ጥቂቶች አይደሉም። ዋለልኝም ማርታም ጌታቸውም ወዘተ ጥርት ያሉ ጽኑ ኢትዮጵያውያን ነበሩ። ጀግኖች በወቅቱ ቀይ ዘብ እንባል ለነበር ነውና ለጋል ነው ክራከንፎች እንዲያውም ዋለልኝና ጥላውን ግዛው ለስለስ ያሉ የኢትዮጵያ ብሔረተኛ እንላቸው ነበር። በፖለቲካ ብንለያይም ለምሳሌ የብርሃነ መስቀልን ኢትዮጵያዊነት ተጠራጥረንም አናውቅ። የአዲሮቡ ጀግና ተስፋዬ ደበሳይን በኢትዮጵያዊነቱ ሊጠይቀው ብቃት ያለው ማንም የለም። ፍጹም ኢትዮጵያዊ ነበርና ዛሬ በኢትዮጵያዊነት ሹሙ ይበልጥብናል ባዮችማ አፋቸውን መክፈትም ሊፈቀድላቸው አይገባም። ዘር ያልቆጠረውን ትውልድ ባይዘረዝሩት ይሻላል እንላቸዋለን። ዋለልኝ የብሔር ጭቆና ለማለቱ ለሚያማቸው ይመማቸው እንጂ ሚሊዮኖች የሚያውቁት ሀቅ ነው። ስናድግም ያየነው ነው። ለትግል እንቅፋትም እየሆነ የተማሪውን እንቅስቃሴ ሊያዳክም የሚችል በመሆኑ ልናስወግደውና አንድነትን ልናጠናክር በሚል የተጋተርነው ጥያቄ ነው። የብሔር ጥያቄን ያመጡብን እንጂ ዋለልኝም እኛም የተማሪው እንቅስቃሴም ኢህአፓም ያመጡት አልነበረም አይደለም። አይነስቴ ጉዳይ በመሆኑ ዋለልኝ ያበጠው ይፈንዳ በሚል ደፍሮት መጋረጃውን ከፍቶታል። ከሁሉም በላይ ግን እነ ዋለልኝ ባመኑበት ተሰልፈው ውድ ህይወታቸውን የሰጡ በመሆናቸው ማንም ቡከንና አንጎለ ሸንካላ ሊተቻቸው የሞራል ብቃት መቼም አይጎረውም። ዋለልኝ ከኢህአፓ መስራቾች አንዱ እንደመሆኑና ለምስረታው ሂደት ተስፋዬ ደበሳይ ወደ አዲስ አበባ ተጉዞ እሱንና ጸጋዬ ገብረ መድኅንን አማክሮ የተመለሰ በመሆኑ ዋለልኝ የኤርትራ ግንባሮችን ንዑስ ከበርቴ ብሔረተኞችና ተገንጣዮች በሚል አሉታዊ ግምጋሜ እንደነበረው የምናውቅ ምስክሮች አለን። ማርታ አባቷ የኤርትራ ተወላጅ ቢሆኑም ኢትዮጵያዊ እንጂ ሌላ አልነበረችም። ወንድሟም ያፋ ሆኖ በከተማም በገጠርም ታግሏል እንጂ ግንባሮቹ ጋር አልሄደም። አባቷም ያጼው ተሿሚ ሆነው በኢትዮጵያዊነታቸው ጸንተው ያረፉ ጀነራል ናቸው። በሬ ወለደው ይሰቀጥታል። ያልቀበረ ያርዳ የተባለ ይመስል፣ ያልነበረ ያውራ የተባለ ይመስል፣ የነነበር ኖሬ አገሪቷን ሞላት፣ የነበረው ሳይሆን ያልነበረው በላት። የሐሰት ዘመቻ በተለይም የምሁር ተብዬዎች ዛር አጆ ከብሬ እየሆነ የመጣው ቅጥፈት ያነጣጠረው በኢህአፓ ላይ መሆኑ አያስገርምም። ይህ ድርጅት ለሕዝብና ለኢትዮጵያ ቆሞ በሐቅ ለሐቅ ስለታገለ ጠላቶቹ መብዛታቸው የሚያስገርም አይደለም። የኢትዮጵያ ጠላቶች ትንሽ ትልቁ ድርጅቱን ይጠላሉ። ባንዳና ድርባዮች ሊወዱትም አይጠበቅ። ወያኔና ገንጣዮችን ከመጀመሪያው ስለታገላቸው ጠላት ያሉት ከያኔው ነው። አንዳንዶች ድርጅቱ ገንጣዮችን ደገፈ፣ የኢትዮጵያን አንድነት አጠቃ ብለው ሲቀባጥሩ ብንሰማም የሚመለከታቸው ገንጣዮች ግን ከመጀመሪያቸው እንደጠመዱት እንደተቃወሙት ይታወቃል። ኢህአፓ ለሻቢያም ለጀብሃም ለሶማሌም ሆነ ለአረቦች አገር አሳልፎ የሰጠበት ሰኮንድም የለም። ወያኔን ገና መገንጠልና ህዝብ አብሮ መኖር አይችልም፣ አማራ ተራማጅ የለውም ሲል ጀምሮ ተቃውሞ ተገኘ እንጂ የናረጋዊ ግደይ ስብሐትና አባይ ፀሐይን ወያኔያዊ ጥቃት መቋቋም ተገደደ እንጂ በርከክ ብሎ አላበራቸውም፣ አልደገፋቸውም። በጸረ ወያኔው ትግልም ስንቶቹ የትግራይ ተወላጅ ኢህአፓዎች መስተዋታቸው ታሪክ ነው። ኢትዮጵያ ባይ ባይሆንማ ከነሱ ድጋፍና እርዳታን አግኝቶ ዛሬ የኢትዮጵያ አጥፊ ቡድን ማለትም የባዕዳን ቅጥረኛ አንዱ በሆነ ነበር። ይህን እኩይ ዘመቻቸውን በተመለከተ መጠቀስ ያለበት ጉዳይ የታሪክ ጸሐፊዎችና ምሁሮች ክህደት ነው። ብታቂ የፈረንጅ ዲፕሎማ ያውም ወያኔ እየገዛ በሚንበሸበሽበት ለማግኘት ምርምርና ጥናት ሲያደርጉ ኢትዮጵያና ፖለቲካዋን በተመለከተ ጥራዝ ነጠቅነትን ዕውቀት ብለው መቀባጠሩን መርጠው ይገኛሉ። በማያውቁት የሚዘባርቁት ቢወገዱ ኢትዮጵያ ባማረባት ያለው ሰው እውነት አለው። ስለ ኢህአፓ ታሪክ የማያውቁትን ሲዘባርቁና ምስክርነት ብለው ራሳቸውን ሲያዋርዱ የቆዩት የባጁት ታሪክ አዋቂ ነን ባዮች ዛሬ ዘረኞቹ የኢትዮጵያን ታሪክ በአኖሌ ጭቃ ሲለውሱት ከቆላይት ይበልጥ ጉድጓድ ምሰው ተደብቀዋል። የሟቹ የነጋሰው ጊዳዳን ያህል እንኳ አሌ ሊሉ አልደፈሩም። ስለዚህም ባያሌው ስለ ኢህአፓ የሚጽፉት ያውም ብዙ መቶ ገጾች አጥፍተው ጭራሽ የፈጠራ ወይም የደርግ ወያኔ ድሪቶ ሐሰትን አድሰው ሆኖ ይገኛል። ሐሰታቸውን ብናጋልጥም ያዳቆነን ሰይጣን ብለው ሙጭጭ ብለው ቀጥለውበታል። አውቀው በጠላትነት በዚህ የተሰማሩትን መቼስ ማልጎደኒ በሚል ስናልፍ ሳያውቁ ግን አውቀናል ብለው የሚሸናከሉትን ከማስረዳት ሌላ ምን ማድረግ እንዳለብን ግልጽ አይደለም። መስራች ነን ይሉናል፣ ያውም ሊቀመንበር። ምሁር ነን ይሉናል፣ ያውም ዶክተር ፕሮፌሰር። ወማለት ሳይችሉ ወኔ ጠፍቶባቸው ጨቋኝ ጫማ መሳም ሆኖ መለያቸው። ከድርጅቱ የምስረታ ሂደት እስከ ታሪካዊ ትግሉና የዛሬ ይዘቱ ያልተዋሸ የለም። አንዱ የደርግ ወያኔ አሽከር ለምሳሌ ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ኤምባሲዎች እርዳታ በአዲስ አበባ ነው ብሎ ተፈጽሟል። ሁለቱ መንግስታት ያኔ በጋራ የሚሰሩ ሳይሆኑ የተጻረሩ ቢሆኑም የሁለቱንም ኤምባሲዎች የምናውቅ አልነበርንም በጊዜው። አንድ የመይሶን ዋሾ ደግሞ ከሀገር ሲወጡ መይሶንን አስፈቅደው ነው ሲል ከትቧል። በጊዜው መይሶን የሚባል ድርጅት ያልነበረም ከመሆኑም በላይ በአውሮፕላን ወደ ካርቱም ስንበር ማንንም አላስፈቀድንም ነበር። አየር መንገዱንም ጭምር ማለት እንችላለን። ብዙ ተዋሽቷል። ዛሬ ለዘረኞች ያደረው አንጃመሪ በተማሪ ማህበር ሳለን ይሃፋን ለመመስረት እንታገል ነበር ሲልም ቀጥፏል። በዚያን ጊዜ እሱ በ60 ዓመተ ምህረት ወደ ሶማሊያ ሲሸሽ እኛ ከሀገር የወጣነውና ወደ ድርጅት መስረታ የተሰማራነው በ1961 ዓመተ ምህረት ነሐሴ ነበር። እሱ የዋናው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ተጻራሪ ነበር። ግለሰቡን ለምሳሌ አይቼው ማላውቅ ንግግርም አልነበረን። በአዲስ አበባ የተማርነው በቀደም ተከተል በአንድ ህግ ኮሌጅ የነበረ ቢሆንም ተማሪ ሆነን ያፋ የሚባል ድርጅት መመስረት የሚል ነገርም አናውቅም ነበር። ለነገሩ ያፋን ስንመሰርትም ስሙ ያፋ አልነበረም። ስንቱን የገደሉ ስንቱን ሰው የፈጁ ዛሬ ተዘክረው በክብር ሲቀበሩ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው ይሉኝ ሳባጡትም በሰፊው ተወግዘው። የኢህአፓን የምስረታ ሂደት ከዚህ ቀደም ላቀርብ የሞከርኩ ቢሆንም ተሳሳችሁና ተራፊው ስለበዛ እንደገና ማቅረብ እገደዳለሁ። ላንዴም ለሁሌም ይሆናል የሚል ቀጭን ተስፋ አለኝ። በቅድሚያ ግን መስራች ማለት ምን ማለት ነው? የድርጅቱን ሐሳብ ጠንስሰው ሂደቱን የጀመሩት ወይስ በጉባኤ የተገኙት? በሁለተኛውም ስሌት ቢሆን ዛሬ መስራች ነን ብለው የሚወራጩት መስራች ሊባሉ የሚችሉ አይደሉም። በዚህም በዚያም በሂደቱ አልነበሩም። የኢህአፓንም ሰራዊት ኢህአሰን የመሰረተው ኢህአፓ ሲሆን የመጀመሪያዎቹ ሰልጣኞችና ታጋዮች ደግሞ ስማቸው ይታወቃልና ለሰራዊቱ መስራች ብለው ማንንም ሊሾሙብን ሊሰይሙብን አይችሉም። ድርጅት ያስፈልጋል ትግሉን በከፍተኛ ደረጃ ለማስቀጠል የሚለው ሐሳብና ድምዳሜ የተራማጅ ተማሪዎች ያብዛኞቹ ነበር ማለት ይቻላል። ይህን ሐሳብ ተግባራዊ ለማድረግ በተጨባጭ የተነሳነውና በእኔም ቤት በብንያም አዳነም ቤት የመከርነው አራት ነበር። ዛሬ እኔ በትግሉ መስክ ስገኝ፣ ሌላው በድርጅት ባይሆን በፖለቲካው መስክ አሁንም አለ። ሶስተኛው ከድርጅቱ ከዓመታት በፊት ወጥቶ ዛሬ ደግሞ የወያኔ ደጋፊ ሆኖ በመቀሌ ከትሟል። አራተኛው ብንያም አዳነ ደግሞ በሰራዊት ተከላው ሂደት ተሰውቷል። በትጥቅ ትግል ሂደት ስላመን ውጭ አገር ሄደን በዚያ ካሉ ተራማጅ ምሁሮች ተማሪዎች ጋር ተገናኝተን የፖለቲካ ድርጅት መስርተን ትግሉን መጀመር በሚል ስንስማማ የመውጫችን መንገድ ደግሞ ወደ ተማሪውና ህዝብ ትግል ዓለም አቀፋዊ እይታን ይስብ ዘንድ አውሮፕላን ጠለፋ በሚለው ሐሳብ ቀርቦ ተስማማንበት። ብንያም ባቀረበው ሐሳብ መሰረት ኃይለ ኢየሱስ ወልደ ሰንበትን ስንቀርበውና እሺ ሲል ስንመለምለው እሱ ደግሞ ሽጉጥ ያለው ነው ብሎ ቀጣዩን አቅርቦ ስድስተኛ ሊሆን ቻለ። እስር የነበረው ብርሃነ መስቀል ሲፈታ ቢደባለቀን ለድርጅት ምስረታው ይጠቅመናል በሚል ስለታመነበትም በዚሁ ተደረገ። አብረን እንውጣ ብለናቸው በልዩ ልዩ ምክንያት እምቢ ያሉት ለምሳሌ ሟቹ መስፍን አራያ ሳያጋልጡንም በህዝብ ትግል ቆይተው ዛሬ አልፈዋል። የዚያን ጊዜ የመተማመን ልክና ደረጃውን እስካሁን የሚያስታውሰኝ ነው። በዚህ ዝግጅት ማንም ሌላ የተካፈለ አልነበረም። መስራች ነን ባዮች ቶሽ አደብ ግዙ። በርጩማ ተቀማጭ መች ብቅልን ያወርዳል፣ ከትግል ሜዳ ርቆስ ፋኖ እንዴት ይኮናል፣ ውርደት የለመደስ መች ክብርን ይለብሳል፣ ሞትን የፈራስ ሰው መች ሕይወት ያገኛል። መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። ይቀጥላል።